ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ ሚያዝያ 12 2012 ዓመተ ምህረት ዝግጅታችን ጀመረ። ከጅቡቲ ተመልሰው በድሬዳዋ ለይቶ ማቆያ ጣቢያ የሚገኙ 3 ግለሰቦች ኮሮና ቫይረስ ተገኘባቸው።
ምንም ዛጋ ተረበው ነው ደክመው ነው ተደብለው ነው የሚደርሱ። ስለዚህ ለነኛ ሰባዊ እርዳታ
የድሬዳዋ ጤና ቢሮ ኃላፊ ወይዘሮ ለምለም ናቸው። ዘገባው በአብይ ርዕስ ይቀርባል።
ከገባህ ከእግዚአብሔር ጋር ሐኪሞች ያድኑሃል። ትልቁ ነገር ራስን አለመደበቅ ነው እና ወደ ሐኪሞቹ ማውጣት።
አቶ ዳግማይ በቀለ በኢትዮጵያ በመጀመሪያው ዙር የኮሮና ቫይረስ የተገኘባቸውና ያገገሙ ናቸው። ሙሉውን ቆየት ብሎ ትሰሙታላችሁ። ጤና ይስጥልኝ፣ እንደምናመሻችሁ ክቡራን አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። አድማጮች፣ የኮሮና ቫይረስ ስርጭትን ለመግታት የምትከታተሉትን ቅንብር የምናስደምጣችሁ ከየቤታችን ሆነን ነው። ዝግጅቶቻችንን በፌስቡክ ላይቭ እና በአሃዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ትችላላችሁ። ብርሃን ኃይሉ ስርጭቱን ታቀናብራለች። አሁን የሰዓቱን ዋና ዋና የዓለም ዜና እናስቀድም።
ጤና ይስጥልኝ፣ እንደምናመሻችሁ አድማጮቻችን። ከሰዓቱ የዓለም ዜና ጋር አሉላ ከበደ ነኝ። የኮሮና ቫይረስን ስርጭት ለመግታት ጅቡቲ ጥብቅ የሰዓት እላፊ አዋጅ ልታወጅ የምትገደድ መሆኗን አስታወቀች። በአገሪቱ ለኮቪድ-19 የተጋለጡ ሰዎች ቁጥር ድንገት ማሻቀቡን ተከትሎ ነው። ፕሬዚዳንቷ ኢስማኤል ኡመር ጊሌ በዛሬው ዕለት ለሕዝብ ባሰሙት ንግግር ዜጎች በቤታቸው ተገድበው የማይቀመጡ ከሆነ የሰዎችን እንቅስቃሴ የሚገድብ ጥብቅ የሰዓት እላፊ ለማወጅ የሚገደዱ መሆናቸውን የተናገሩት እስካሁን በተደረጉ ምርመራዎች በጅቡቲ ለቫይረሱ የተጋለጡ ሰዎች ቁጥር 846 ሲደርስ የሁለት ሰዎች ህይወትም በዚሁ ሳቢያ ማለፉ ተዘግቧል። የኮሮናን ቫይረስ ወረርሽኝ የጥድፊያ መዛመት ለመግታት ላለፉት 4 ሳምንታት የሰዎችን ከቦታ ቦታ መንቀሳቀስ ጨምሮ እጅግ ጥብቅ የሚሰኙ አገር አቀፍ እርምጃዎችን ተፈጻሚ ስታደርግ የቆየችው ህንድ ግብርና መር በሆኑ ኢንዱስትሪዎቿ ላይ የተጣሉ እገዳዎችን በጥንቃቄ ማላላት ይዛለች። ገዳዎቹን የማላላቱ እርምጃ በአንዳንድ ዓለም አቀፉ ወረርሽኝ ብዙም ባላጠቃቸው የአገሪቱ ክፍሎች የሚገኙ ሌሎች ኢንዱስትሪዎቿንም እንደሚጨምር ተገልጧል። ኒው ዴልሂ በዛሬ ዕለት ይፋ ያደረገችውና ይህ ከዚህ ቀደም ተጥለው የነበሩትን ገዳዎች በከፊል የማንሳቱ ውሳኔ ዜና የተሰማው የወረርሽኙን ስርጭትና የተጋላጮችን ቁጥር በሚያሳየው ሪፖርት እስከዛሬ ከተዘገቡት የአንድ ቀን ስሌቶች ትልቁ የሆነውን የ1600 አዲስ ተጋላጮችን ቁጥር ባስመዘገበች ማግስት ነው። የትላንቱ አዳገር ለበሽታው የተጋለጡትን ሰዎች ቁጥር ከ17500 በላይ ሲያደርስ በኮቪድ-19 ሳቢያ ሕይወታቸውን ያጡ ዜጎቿም ቁጥር 543 ደርሷል። ህንድ በዛሬው ዕለት የወሰደችው ይህ እገዳዎቹን የማላላት እርምጃ በአመዛኙ የገጠሩን ኢኮኖሚ ለማንቀሳቀስና እንዲሁም እገዳውን ተከትሎ የአገሪቱ ኢኮኖሚያዊ እንቅስቃሴ ቀጥ ባለበት ወቅት ከሚኖሩባቸው ከተሞች ወደ ትውልድ ቀዮቻቸው የተመለሱትንና ከፍተኛ የኢኮኖሚ ድቀት ባስከተለው ቀውስ ክፉኛ የተጎዱ በብዙ ሚሊዮኖች የሚቆጠሩ በዕለት ተዕለት ገቢ የሚተዳደሩ ዜጎቿን ስቃይ ለመቀነስ የታለመ ነው ተብሏል። ይህ በእንዲህ እንዳለ የኮሮና ቫይረስ ወረርሽኝ በስፋት የተዛመተባቸው ግዙፍ ከተሞቿ ኒው ዴልሂ እና ሙምባይ በአውሮፓውያኑ የቀን አቆጣጠር ሚያዝያ አጋማሽ ላይ ሊያበቃ ታቅዶ የነበረው እገዳ ኮሮና ቫይረስ ዓለም አቀፍ ወረርሽኝ ሳቢያ ለሌላ ጊዜ እንዲዛወሩ ከተወሰኑ እጅግ ግዙፍ ዓለም አቀፍ እንቅስቃሴዎች አንዱ የሆነው የጃፓን ኦሎምፒክ ወረርሽኙ በጊዜው ጨርሶ ላይጠፋ ይችላል በሚል በተያዘለት በአዲሱ የጊዜ ሰሌዳ መሰረት በመጪው ዓመት በ2021ም ላይካሄድ ይችላል ሲሉ የጃፓን የተላላፊ በሽታዎች አዋቂዎች ተናገሩ። በጃፓኑ የውጭ ሀገር ጋዜጠኞች ክበብ አዘናጅነት በዛሬው ዕለት በስልክ በተካሄደው ጋዜጣዊ መግለጫ ይህን ጥርጣሬያቸውን ያሰሙት የኮቤ ዩኒቨርሲቲው የተላላፊ በሽታዎች አዋቂ ፕሮፌሰር ኬንታሮ ኢዋታ ሲያብራሩ በኦሎምፒክ ውድድሩ ጋባዥነት ከመላው ዓለም የሚጎርፉት አትሌቶችና ተመልካቾች የሚከስቱት ሁኔታ የኮቪድ-19ን ማገርሸት እውን የማድረግ እድሉ ከፍተኛ ነው ብለዋል። ዘወትር በናፍቆት የሚጠበቀው የኦሎምፒክ ውድድር በታለመው መንገድ ሊካሄድ እንዲችል አሉ ፕሮፌሰር ኢዋታ። አንድም የጃፓን የዚህን ወረርሽኝ መዛመት ሙሉ በሙሉ መቆጣጠር መቻል፣ ሁለቱም የተቀረው ዓለም በተመሳሳይ ለስኬት መብቃት የግድ ናቸው ብለዋል። የኦሎምፒክ ውድድሮቹ የሚካሄዱበትን መንገድና አቀራረብ ካለወጡም ለምሳሌ ሚሃል ውድድሮቹን ታዳሚ በሌለበት አለም የታዳሚ ተሳትፎ በእጅጉ በተገደበበት እንዲካሄዱ ካልተደረገ ተስፋ እንደሚደረገው በዚያን ጊዜ የበሽታው መከላከያ ክትባት ቢገኝ እንኳን የወረርሽኙ እንደ አዲስ የማገርሸት እድል ከፍ ያለና አደጋውም ይበረታ ነው ሲሉ ነው። የጃፓኑ ኦሎምፒክ አሁን በተያዘለት ጊዜ ሰሌዳ መሰረት የመካሄዱን ነገር ብዙም ተስፋ ባልጣለ ስሜት ፕሮፌሰሩ የገለጡት። ዲ አሶሲየትድ ፕሬስ እንደዘገበው የጃፓን ኦሎምፒክ አዘጋጅ ኮሚቴ ሊቀመንበርና ዋና ስራ አስፈጻሚ ቶሺሮ ሙቶም ኮሚቴያቸውና ዓለም አቀፉ የኦሎምፒክ አዘጋጅ ኮሚቴ ውድድሩ በመጪው ዓመት እንዲካሄድ በጋራ ደርሰውበት በነበረው ውሳኔ መሰረት እንደታለመው የመካሄዱን እድል ብዙም ተስፋ ያሳደሩበት አይመስልም። በየአራት ዓመቱ አንድ የሚካሄደው የኦሎምፒክ ውድድር አትሌቶችን፣ የፓኞችንና ተለማማጆችን ጨምሮ ቁጥሩ 11,000 የሚገመት ሰው ውድድሩ ወደሚካሄድባቸው ስፍራዎች እንዲመጡ ያደርጋል። በተጨማሪም በብዙ ሺህ የሚጎርፍ በማድረግም ይታወቃል። ሲንጋፖር 1426 አዲስ ለኮሮና ቫይረስ የተጋለጡ ሰዎች መገኘታቸውን በምርመራ ማረጋገጧን በዛሬው ዕለት አስታወቀች። ያሃዝ ለደሴቲቱ አገርና ከተማ በአንድ ቀን ሲዘገብ እስከዛሬ ከታየ ሁሉ እጅግ ግዙፉ መሆኑ ታውቋል። አዲሱ ሪፖርት በዚያች ሀገር ለወረርሽኙ የተጋለጡትን ሰዎች ቁጥር 8014 ሲያደርሰው በህመሙ ሳቢያ ህይወታቸውን ያጡት ሰዎችም ቁጥር 11 ደርሷል። ይህም ጠቅላላ አሃዝ የንግድና የፋይናንስ መናኸሪያዊቱን ሀገር በደቡብ ምስራቅ እስያ ለቫይረሱ በተጋለጡ ሰዎች ቁጥር ቀዳሚዋ አድርጓታል። ሲንጋፖር በወረርሽኙ መጀመሪያ ላይ ተግባራዊ ባደረገችው ጥብቅ የምርመራና ተጋላጮችን ተከታትሎ የመለየት የተሳካ ዘመቻዋ የወረርሽኙን መዛመት መግታት ችላ ነበር። ይሁንና አዲስ ተጋላጭ ሆነው የተገኙት ሙሉ በሙሉ ማለት ይቻላል በተጨናነቁ መኖሪያ ሰፈሮች የሚኖሩ በአነስተኛ ገቢ የሚተዳደሩ ከተለያዩ አገሮች የመጡ ሰራተኞች መሆናቸው ታውቋል። የጤና ባለስልጣቷ እነኚህ የውጭ ሀገር ሰራተኞች ባሉባቸው አካባቢዎችም ጥብቅ የምርመራ የግዴታ ማቆያዎችና ማህበራዊ መራራቅን የመሳሰሉ የበሽታውን የጥልፊያ መዛመት ለመግታት የሚያግዙ እርምጃዎች ተፈጻሚ በማድረግ ላይ ናቸው። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ኮቪድ-19 በዓለም ዙሪያ የብዙ ሺዎችን ህይወት እየቀጠፈና ማህበረሰቦችን እያመሳቀለ ባለበት ከቀይና ከኑሯቸው የተፈናቀሉ አገር አልባ ለመሆን የተዳረጉ ሴቶችና ታዳጊዎች ጾታን መሰረት ላደረጉ ጥቃቶች ይበልጥ እየተጋለጡ መሆናቸውን የተባበሩት መንግስታት ከፍተኛ የስደተኞች ኮሚሽን ዛሬ አስታወቀ። ይህ ዓለም አቀፍ ወረርሽኝ በከፍተኛ ፍጥነት እየተዛመተ ባለበት በአሁኑ ወቅት ለስደተኞች፣ ለተፈናቃዮችና አገር አልባ ለመሆን ለተገደዱ ሴቶችና ታዳጊዎች አስቸኳይ ትኩረት እንዲሰጥ እንሻለን ሲሉ የተባበሩት መንግስታት ከፍተኛ የስደተኞች ኮሚሽን ረዳት ኮሚሽነር ጂሊያን ትሪክስ ናቸው የተናገሩት። አክለውም ለወረርሽኙ የመጋለጥ እድላቸው ከፍተኛ ነው፣ ጥቃት ለሚፈጽሙባቸውም የነጻ መንገድ መሰጠት የለበትም ሲሉ አሳስበዋል። የወረርሽኙን መዛመት ለመግታት በተወሰዱ የገዳ እርምጃዎችና የአገልግሎቶች መቋረጥ ይበልጥ ለከፋ የማህበራዊና ኢኮኖሚያዊ ምስቅልቅል እየተጋለጡ መሆናቸውን የገለጹት ረዳት ኮሚሽነሯ ለወሲባዊ ብዝበዛና ልጆችን ያለ እድሜያቸው እንዲዳሩ ጭምር ለመሳሰሉ ችግሮች እየተጋለጡ መሆናቸውንም ተናግረዋል። መንግስታት ለነኚህ በተለይ ጾታን መሰረት ያደረጉ ጥቃቶች የተጋለጡ ወገኖችን እንዲከላከሉም ሲሉ ጥሪ አሰምተዋል። ሰሜናዊ አፍጋኒስታን ውስጥ ከታሊባን ጋር ሲፋለሙ የነበሩ 26 የአካባቢ ኃይሎችና የመንግስቱ ደጋፊ ሚሊሻዎች መገደላቸውን የአፍጋኒስታን መከላከያ ሚኒስቴርና የየአካባቢዎቹ ባለስልጣናት አስታወቁ። ትላንት ማምሻው ላይ የታሊባን ሸማቂዎች በታህካር ክፍለ ግዛቷ የካዋጃ ጋሃር ወረዳ የአካባቢው ኃይሎች ላይ ጥቃት መሰንዘራቸውንና ለሰዓታት የዘለቀው ውጊያም አጋዥ ኃይል ከመጣ በኋላ መመከቱን የግዛቲቱ አገረ ገዢ ቃል አቀባይ መሐመድ ጃዋድ ሂጅሪ ለአሜሪካ ድምጽ ተናግረዋል። ይበንዲ እንዳለ በባልካ የግዛቲቱ ባለስልጣናት የሹልግራ ወረዳ 9 ሰዎች የተገደሉበትና ሌሎች 7 ሰዎች የቆሰሉበት የታሊባን ጥቃት ባለፈው ቅዳሜ መፈጸሙን አስታውቀዋል።
ከአሜሪካ ድምጽ ራዲዮ ጣቢያ ባጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ በ25 ሜትር ባንድ በ1240 ኪሎ ሄርዝ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ ሚያዝያ 12/2012 ዓመተ ምህረት ምሽት ፕሮግራም ነው። በፌስቡክ ላይቭ አት ቪኦኤ አማሪክ እንዲሁም በአሃዱ ራዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። አሁን የዕለቱ አበይት የኢትዮጵያና የዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሻገራለን። በቅድሚያ የዕለቱን አብይ ርዕስ በድሬዳዋ ከተማ የኮሮና ቫይረስ የነበረባቸው ሰዎች ከቫይረሱ ነጻ ሆነው ወደ ቤታቸው ሲመለሱ ሌሎች 3 ሰዎች ደግሞ የኮሮና ቫይረስ ተገኝቶባቸዋል። ቫይረሱ የተገኘባቸው 3 ሰዎች ከጅቡቲ ተመልሰው በለይቶ ማቆያ የሚገኙ ናቸው። ከጅቡቲ ተመልሰው በለይቶ ማቆያ ጣቢያ ውስጥ የሚገኙ 574 ሰዎች በሙሉ የደም ናሙናቸው ተልኮ ውጤት እየተጠበቀ ነው ተብሏል። ከጅቡቲ በህጋዊ መንገድ ወደ አገር ውስጥ በሚገቡት ላይ ምርመራ ለማድረግ ሙሉ በሙሉ ባለሙያዎችና የጸጥታ አካላት ጉዳዩን እየተከታተሉት ቢሆንም በህገ ወጥ መንገድ የሚገቡትን ግን መቆጣጠር አስቸጋሪ ሆኗል ተብሏል። የድሬዳዋ ጤና ቢሮ ኃላፊ ወይዘሮ ለምለም በዛብህ የሰጡትን ጋዜጣዊ መግለጫ የተከታተለው አዲስ ቸኮል ዘገባውን ያስደምጠናል።
በዛሬው ዕለት የድሬዳዋ አስተዳደር ጤና ቢሮ ኃላፊ ወይዘሮ ለምለም በዛብህ ይፋ ባደረጉት መግለጫ 3 ተጨማሪ ሰዎች በድሬዳዋ የኮሮና ቫይረስ ተገኝቶባቸዋል። ይህም በከተማዋ ቫይረሱ የተገኘባቸውን ቁጥር 8 አድርሶታል። ይሁንና 3ቱም ሰዎች ከጅቡቲ ተመልሰው በለይቶ ማቆያ ውስጥ የነበሩ ናቸው ተብሏል።
ከዚህ ቀደም ከጅቡቲ በስደት ሄደው የተመለሱ በድሬዳዋ ዩኒቨርሲቲ ግቢ ውስጥ የሚገኙ ናቸው። እንግዲህ በአጠቃላይ ከላክ ነው 574 ናሙና ውስጥ እስካሁን ድረስ የ6ቱ ውጤት ቫይረሱ በሰውነታቸው እንዳለ አመላክቶናል።
የፌዴራል ጤና ሚኒስቴር ግን ዛሬ በፌስቡክ እና ትዊተር ገጹ ይፋ ባደረገው መረጃ ድሬዳዋ ላይ ተገኙ ከተባሉት መካከል አንዱ የውጭ ጉዞ ታሪክ የሌለውና በንክኪ የተያዘ ነው ብሎ ነበር። ዛሬ የኮሮና ቫይረስ የተገኘባቸው 3ቱም በአስራዎቹ እድሜ ውስጥ የሚገኙ ሲሆን አብረዋቸው በለይቶ ማቆያ ውስጥ ያሉ 574 የጅቡቲ ተመላሾች ጋር ግንኙነት ያላቸው ናቸው ተብሏል። በድሬዳዋ ዩኒቨርሲቲና የድሬዳዋ አጠቃላይ ሁለተኛ ደረጃ ትምህርት ቤት ግቢ ከሚገኙት ከ574ቱ የጅቡቲ ተመላሾች መካከል የተወሰኑት አጥር እየዘለሉ ድሬዳዋ ከተማ ውስጥ ይውላሉ ተብሎ ጥቆማ እንደደረሳቸውና ዛሬ ቫይረሱ የተገኘባቸው 3ቱ ግን ከለይቶ ማቆያ ወጣው እንደማያውቁ መናገራቸውን የጤና ቢሮ ኃላፊዋ ወይዘሮ ለምለም አስታውቀዋል። ከድሬዳዋ በ300 ኪሎ ሜትር ገደማ ርቀት ላይ የምትገኙ ጎረቤት ሀገር ጅቡቲ ይህ ሪፖርት እስከተጠናቀረበት ጊዜ ድረስ 846 ነዋሪዎቿ የኮሮና ቫይረስ ተገኝቶባቸዋል። ድሬዳዋ ከጅቡቲ ጋር ካላት ጠንካራ ኢኮኖሚና የህዝብ ለህዝብ ትስስር አንጻር የኮሮና ወረርሽኙ ወደ ድሬዳዋም ሊስፋፋ ይችላል በሚል ስጋት ጅቡቲና ድሬዳዋ ይገናኙበት የነበረው የአውሮፕላንና የባቡር መስመሮች የተዘጉ ሲሆን የህዝብ ማመላለሻ ተሽከርካሪዎችም ድንበር መሻገር አይፈቀድላቸውም። የጭነትና የነዳጅ ማመላለሻ ከባድ መኪኖች አሽከርካሪዎችም ምርመራ እንደሚደረግላቸውና የሚሄዱበት ክትትል እንደሚደረግላቸው ወይዘሮ ለምለም አስታውቀዋል። ይህ ብቻውን ግን ከጅቡቲ ወደ ድሬዳዋ የሚደረገውን ጉዞ ሊያስቀረው አይችልም ባይ ናቸው ወይዘሮ ለምለም።
በህገወጥ ግን የሚገቡ አሉ። በህገወጥ እኛም የምንይዛቸው ምንድን ነው? በእግራቸው ይመጡና ተዝለፍልፎ ኬላው ላይ ይወድቃሉ። ለምሳሌ ትናንትና ማታ 11 ሰዎች ወድቆ አግኝተን ለሊቱን ተሰብስበው እንደገና ማቆያዎች ደናቸዋል። በደረሰን ጥቁማ ሰዓት እንሄድና እንሰበስባል እና በመኪና ሌጋል አይደለም እየመጡ ያሉት ኢሌጋል እና ቦርደሩ ሰፊ ነው። በእግር የሚገባበት ክፍቱ ድሬዳዋ ብቻ ሳይሆን በአፋር በፊት በኦሮሚያ ምስራቅና ምዕራብ አድርጌ ሶማሌ ራሱ ሶማሌ ክልሉ ክፍት ነው እና በእግር እየተገባ ነው የሚል ነው መረጃው። እኛም ቴስት አላደረግም። እኛ ምንድነው የድሬዳዋ ቦርደር ላይ መኪና የሚገባባቸው ሁሉ ባለሙያ አስገብተናል። የጸጥታ አካሎች አሉ እዛ። ስለዚህ ኢሌጋል የገቡትን እዛ ጋር ተርበው ነው ደክመው ነው ተዝለፍልፎ ነው የሚደርሱት። ስለዚህ ለነኛ ሰብአዊ እርዳታ
ህብረተሰቡ ከጅቡቲ የሚመጡ ሰዎች ላይ ጥቆማ እንዲያቀርብ እንደተነገረውና ከገጠር ጭምር በርካታ ጥቆማዎች እንደሚደርሷቸው እነሱም አስፈላጊ ማጣራት እንደሚያደርጉ ወይዘሮ ለምለም ይናገራሉ። ይሁንና በዚህ ረገድ ያለውን ክፍተት የመንግስት አቅም ብቻውን ይሸፍነዋል ብለው እንደማያምኑ የሚናገሩት የቢሮ ኃላፊዋ ቀላል የሆኑትን የመከላከያ እርምጃዎች ሁሉም ነዋሪ ተግባራዊ እንዲያደርግ አደራ ብለዋል።
ማህበረሰቡ ራሱ ይጠብቅ፣ ይጠንቀቅ። የተባሉትን የመከላከያ መንገዶች ይተግብር። ቀላል ናቸው፣ ብዙ ገንዘብ የማያስወጡ ናቸው። ሁለት ያውቂ እርምጃ መናቅ፣ ከሚያስልና ከሚያስነፍስ እጅ መታጠብ፣ ሳኒታይዘር መጠቀም፣ አፍና አፍንጫ መሸፈን። እኒህን ያደርግና ስጋቱን እንቀንስ ነው ዋናው ነገር።
ከጅቡቲ ከዚህ በፊት 1800 ገደማ ኢትዮጵያውያን ተባረው በድሬዳዋና ደወሌ 14 ቀናት ቆይተው ወደ አዲስ አበባና ኦሮሚያ ተልከው ነበር። የነሱም የደምናሙና ተወስዶ ምርመራ እየተደረገ መሆኑን ወይዘሮ ለምለም አስተዋቀዋል። ከነሱ በኋላ ድሬዳዋ ከገቡት 574 ኢትዮጵያውያን መካከል የዛሬዎቹን ጨምሮ 6ቱ የኮሮና ቫይረስ የተገኘባቸው ሲሆን እርስ በርስ ካላቸው ንክኪ አንጻር ቁጥሩ ከዚህም በላይ ሊጨምር እንደሚችል ስጋታቸውን ገልጸዋል ወይዘሮ ለምለም። የቀሪዎቹ ምርመራ ውጤትም ተልኮ እየተጠበቀ ነው ተብሏል። በሌላ በኩል በድሬዳዋ ለመጀመሪያ ጊዜ የኮሮና ቫይረስ የተገኘባቸው ከአውስትራሊያ መጥተው የነበሩ የ42 ዓመቱ የድሬዳዋ ነዋሪና የ34 ዓመት የተደረጋሩ በአሁኑ ሰዓት ከቫይረሱ ነጻ ሆነው ወደ ቤታቸው እንዲመለሱ መደረጉን ወይዘሮ ለምለም ይፋ አድርገዋል። የሚከታተሏቸው የሕክምና ባለሙያዎች ተመድበውላቸዋል ብለዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አሜሪካ ድምጽ መጽሔት ነው ያዳመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። አዲስ ቸኮልን ለዘገባው እናመሰግናለን። የትንታኔው መጽሔት ይቀጥላል። በኢትዮጵያ የኮሮና ቫይረስ ከተገኘባቸው ሰዎች ውስጥ የተወሰኑት አገግመው ወደ ቤታቸው እየገቡ ነው። የአዳማ ከተማው ነዋሪ አቶ ዳግማዊ በቀለ ከቫይረሱ አገግመው መኖሪያ ቤታቸው ተመልሰዋል። ሙክታር ጀማል አነጋግሯቸዋል።
እኔ ዳግማዊ በቀለ እባላለሁ። ያው በአዳማ ከተማ ነው የምኖረው። ሙያዬ ፋርማሲስት ነው።
አቶ ዳግማዊ በጣም እናመሰግናለን። እንኳንስ ለቤቶም አበቃዎት።
አሜን።
አቶ ዳግማዊ ከኦሮሚያ ክልል አዳማ ከተማ ላይ መጀመሪያ የኮቪድ-19 ኮሮና ቫይረስ ከተገኘባቸው ሰዎች ውስጥ ነበሩ። እስቲ ምን አይነት ግንኙነቶች ነበሩ? ምን ነበር ለዛ ምክንያት የሆነው ብለው የሚያስቡት?
እኔ ምንም ይሄ ነው ብዬ ከለን ያሳዘን ብዬ የምጠረጥረው የለም። ምናልባት ትንሽ የምጠራጠረው ምንድን ነው፣ ይሄን ምልክት ካየውበት ከ11 ቀን በፊት አንድ የውጭ ዜጋ ነው። ያ ዜጋ ግን ልነግር የምፈልገው ጃፓንም፣ ኮሪያም፣ ቻይናም ወነኝ እንደ ሩቅ ምስራቅ ላይ ያሉ እነ ፊሊፒንስ፣ አፍጋኒስታን ምናምን ህንድም አይደለም። የእነዚህ ከለሮች በጣም ያስታውቃሉ ለብቻቸው። ኢሮፕ ነው የሚመስለኝ ኦር አሜሪካዊ ነው እንግዲህ ከእነኝህ ከሁለቱ አንዱ ነው። እሱ መጥቶ ለሁለት ደቂቃ ኦር ሶስት ደቂቃ አውርተን ነበር መድኃኒት ቤት ውስጥ። ምናልባት እሱ ትንፋሽ ተንፍሶብኝ እሱ ትንፋሽ ይዞኝ ይሆናል። ምንት የሆነ ጥርጣሬ አለኝ እሱ ላይ። እንግዲህ
መጀመሪያ ምልክቱ መታየት እንደጀመሩ ምን ተሰማዎት? ወዲያውኑ ይሄ ነገር ኮሮና ይሆናል ብለው ማሰብ ሲጀምሩ ምንስ እርምጃ ወሰዱ?
ልክ ምልክቱን እንዳየው ዊዚን ሰከንድ ነው ራሴን የጠረጠርኩት። መጋቢት 9 ቀን ነው አዲስ አበባው እየገባውኝ ስራ ቦታ ሄድኩት። ወደ ቤት ያልገባ ማታ 1 ሰዓት አካባቢ ብን ብን የሚል ሰው ትንሽ ሲጀምረ ደነገጥኩኝ በጣም አድርጌ። ምክንያቱም ያልኩ ፈረንጅ ተገናኝቸዋሉ ከ11 ቀን በፊት እሱ ነው ጭንቅላት ውስጥ የመጣው። ሚሄዳት እንዴ ኮረና እንዳይሆን የሚል ለባለቤቴም ለሰራተኞችም ተናገርኩኝ። ከዚያን ጊዜ ጀምሮ ያው ቤተሰቤን አላዳንኩም፣ ሰራተኞችን አድኛለሁ፣ የአዳማን ህዝብ አድኛ። በጣም ትልቅ ጥንቃቄ ነበር። መራቴን በማስክ አስራለሁ፣ እጆችን በጓንት አደርጋለሁ። ምንም ንክኪ አላደርግም ከሰው ጋር፣ ምንም አይነት ንክኪ ከማንም ሰው ጋር።
ልክ ኮሮና ቫይረስ ኢትዮጵያ ውስጥ ተገኘ ተብሎ የመጀመሪያው ጃፓናዊ ከተነገረ በኋላ በተለይ የእርሶ ከተሰማ በኋላ አዳማ ላይ፣ ሌሎች የኦሮሚያ ከተሞች ላይ፣ በአጠቃላይ ክፍለ ሀገር ከተሞች ላይ ከፍተኛ መደናገጥ ነበር የተፈጠረው። ቀጥሎ ደግሞ እርስዎ ወደ ኳረንታይን ከገቡ በኋላ የእናንተ ቤተሰብ መጣ። ይህን ዜና ሲሰሙ ምን ተሰማዎት?
በስመ አብ ወወልድ ወመንፈስ ቅዱስ። ይህን እንኳን እንጃ ልነግርህ አልችልም የተሰማኝ ስሜት። ያው እኔ ሆስፒታል ገብቼ በሶስተኛው ቀን ነው እነሱ የገቡት። እኔ አላውቅም ነበረ መግባታቸውን። ያው ተደብቆኛል፣ ከጎኔ ነበሩ። ባለቤቴ እየደወለችልኝ ታናግረኝ ነበር። እዛው አጠገቤ ሆና ነው የምታናግረኝ። ልክ እኔ ግን የቤት ያለች ነው የሚመስለኝ። በኋላ እኔ ሐሙስ ሌሊት ነው የገባሁት ሆስፒታል። እዛ ሐሙስ፣ አርብ፣ ቅዳሜ፣ እሑድ፣ ማክሰኞ ነው የደወለችልኝ መሰለኝ። አይዞ በርታ፣ ትንሽ ያመኝ ነበር። ጽኑ ህሙማን ከሚባል ውስጥ ነበርኩኝ እና ማክሰኞ ዕለት ደወለችልኝና አይዞህ እየመጣሁ ነው፣ እኔም አግዝሃለሁ። እንዴ ደግሞ አንቺ ለብሎ የምትመጪው ብዬ ስላት እኔም እኮ ፖዘቲቭ ሆንኩ አለች። በጣም ደነገጥኩኝ። እንዴ እኮ ሰሞኑን ስታነጋግርኝ እኔም ልጆችም እንዲሁም 24 ሰዎች ከኔ ጋር እኮ ግንኙነት ነበራቸው በሙሉ ኔጋቲቭ ናቸው ብለሽኝ ነበር ስላት፣ አይ ደግሞ አሁን ነገ ፖዘቲቭ ነች ብሎ አመጡኝ። ከአንድ ሰዓት በኋላ ደርሳለሁ፣ እረዳሃለሁ፣ እንዳውም ለጥሩ ነገር ነው። እኔ ምንም አልታመምኩም አለችኝ። እሺ አልኳት። እውነትም ከአንድ ሰዓት በኋላ ያው መጣች። እኔ በፊት አንደኛ ፎቅ ላይ ነበር የተኛሁት። ያው ሊያገናኙን ፈልገው ወደ ምድር ቤት ወሰዱኝ። እዛ ከተኛሁበት መጣች። ያው ድንጋጤ እያለ ቢሆንም እሷ እንዳትደነግጥ ብዬ ውስጤን በውስጤ ዋጥ አድርጌ ፈገግታ ፊት ነው የሰጠዋት። አይዞሽ ለልጆቻችን እንወጣለን አንቺም ትወጫለሽ ብዬ አልኳት። ያው ግን በዛን ጊዜ ትልቅ ተስፋ መቁረጥ ነበር በውስጤ።
ልጆም ጭምር ነበር
አላገ አላወቅኩኝም አልተነገረኝም። ልጄም ማክሰኞ እሷን አግኝቼ ለሊቱን ደግሞ እሷ በጣም አመማት እና ጠዋት በጠብቃት አትመጣም በጠብቃት አትመጣም የተኛሁበት በኋላ ወደ 2 ሰዓት 3 ሰዓት ላይ እንደምንም መጣ። ምን ነው በዛው ጠፋሽ ስላት አይ አሞኛል ልረዳ አልቻልኩም። ከዚህ በኋላ አንተ እንግዲህ ራስህ ቻል ጠንከር ብላለችኝ እና ሄደች። የባሰ ያው ተስፋ መቁረጥ ውስጥ ትገባለህ እንደዚህ አይነት ስሜት ሲመጣብህ። ደግሞ እሷ ስትታመም እኔ ስታመም ያው ምን እንደሚታየው ወቀው ቤተሰብ መበተን ነው ሌላ ምንም አይታየም። ይህንን አልኩ ያው ተኝቼ ዋልኩኝ። ከሰዓት በኋላ ቃሷ ማልመጣ ስትል አላስችላለኝ እና ለምንም ብዬ ወደ ሽንት ቤት ሄድኩኝ እና ግርግዳ ተደግፌም ሆነ ያው ብዙ መንቀሳቀስ ስለማልችል ሊያት ብዬ ወደ እሷ ሲሄድ በእውኔ ይሁን በእልሜ በማላውቀው ሁኔታ የሆነ ነገር አይኔ ላይ ውልብ ሲል አየሁት። ከዛ ጮኩኝና አሜን ብዬ ጮኩኝ። የልጄ ስም አሜን ነው፣ 14 ዓመቱ ነው።
እሺ
ስጮህ እልም አይደለም እውን ሆነ። ከዛ ባለቤቴም ካለችበት ደንግጣ አየሁ እንዴ ብላ ወጣች። እሱም እያለቀሰ ደሆን የመጣ አባባ አትጩህ እኔ ደህና ነኝ ፖዘቲቭ ስለተባልኩ ብቻ ነው የገባሁት አለኝ። እኔን ያው አጥናኑኝ እንደምንም ብለው።
እስከዛ ድረስ ልጆ ፖዘቲቭ መሆኑን አላወቁም ነበር ማለት ነው?
አላውቅም፣ ተደብቆኛል። እኔ ሆስፒታል ገብቻለሁ፣ አላውቅም። እሷንም የልጄንም አላውቅም።
ስንት ልጆች አሉት በአጠቃላይ?
ልጆች ብዙ አሉኝ። ያው ቤት ውስጥ ያለ ነው ግን 6 ነን። እኔ 6 ልጅ አለው።
ኳረንታይን አካባቢ ያለውን ወይ ደግሞ የማቆያ ቦታውን በትክክለኛው ደግሞ እዛ ያለውን ነገር እስቲ ለአድማጮቻችን ያስቃኙልን።
ኳረንታይን ከገባህ ከእግዚአብሔር ጋር ሐኪሞች ያድኑሃል። ትልቁ ነገር ራስን አለመደበቅ ነው እና ወደ ሐኪሞቹ ማውጣት ነው። እኔ አሁን በተቻለኝ አቅም ራሴ ጥረት ነው የወጣሁት ማለት እችላለሁ። በራሴ እዛ ሆስፒታል ለመግባት ፖዘቲቭ ሆኜ ራሴን ለማውጣት በጣም ብዙ እንግልት ደርሶብኝ የገባሁት እና እዛ መግባቴ ደግሞ ጠቅሞኛል። ሐኪሞች ብዙ ርብርብ አድርገዋል እኔን ለማዳን። እውነት ለእኔ ብቻን ሳይሆን ለሁሉም እንደዚያ የሚያደርጉ ከሆነ በጣም የሚደንቅ ስራ ነው የሚሰሩት። በቃ ራሳቸውን በአስቸጋሪ ሁኔታ ውስጥ አድርገው በዛ በጭንብል ውስጥ በዛ በልብስ ውስጥ ታፍነው አይናቸው እንደ ልባቸው አያዩ፣ ጆሮቸው እንደ ልብ አይሰማ፣ ኦክሲጅን በቂ ኦክሲጅን የሚያገኙም አይመስለኝ። በሚያሳዝን ሁኔታ ውስጥ እያሉ እኛን ለማዳን ወገናቸውን ለማገልገል እኔ እንጃ። እኔ ጦር ግንባር ከተሰማራ ወታደርና ጥይት ከሚተኮስበት ወታደር ውጭ ለይቼ ላያቸው ህይወታቸውን ለአደጋ የሰጡ ናቸው። እዚህ አሁንም ሰው ቤት ውስጥ ይደበቃል ይባላል። ግማሹም ወሬ ስንሰማ ከሚደበቅ አሳልፎ ለእነሱ ቢሰጥ ነው የሚሻለኝ። እደናለ እኔ እዛ ባልገባና እንክብካቤ ባይደረግልኝ የምኖርም አይመስለኝም። ብዙ መድኃኒት ይሰጡኝ ነበረ እኔን ለማዳን በሌላ በሽታ እንዳልጠቃ። አንቲባዮቲክ ወስድ ነበረ። የመተንፈሻ ትንሽ ችግር ስለገጠመኝ ስለምታፈን በኦክሲጅን ይረዱኝ ነበረ። ከዛ በላይ የሚያበረታቱ ምክሮቻቸው በጣም ደስ ይላል። በቃ ተስፋ ነው የሚሰጡ። የመዳን ፕሮባቢሊቲ በጣም ሀይ ነው፣ በጣም ሰፊ ነው፣ አትሞትም። ስለዚህ ራስን አረጋጋ፣ አትጨነቅ። በቃ የሚሰጡ ምክር እንዴት ደስ ይላል መሰለ።
ማህበራዊ አኗኗር ላይ በተለይ የእኛ ማህበረሰብ በጣም በቅርብ የሚኖር ነው። ከአካላዊ ርቀት አንጻር በአጠቃላይ ለበሽታው መስፋፋት ምክንያት ከሚሆኑ ነጥቦች አንጻር ምንድን ነው ከህዝቡ የሚጠበቀው ብሎ የሚመክሩት?
ከህዝቡ የሚጠበቅ ነገር ውድ አይደለም፣ በጣም ርካሽ ነገር ነው። ያ ምንድን ነው የዓለም ጤና ጥበቃ ድርጅት ያወጣዋል፣ የኢትዮጵያ ጤና ሚኒስቴር ያወጣዋል። መመሪያዎች አሉ፣ በየጊዜው በቴሌቪዥን በአርቲስቶች በጋዜጠኞች የሚተላለፉ አሉ። እነኚሁ መልእክቶች ናቸው ምንም ዋጋ የማንከፍልባቸው በጣም ርካሽ በሆነ ሁኔታ የምናገኛቸው። ለምሳሌ እጅን መታጠብ በየጊዜው ደግመ ደጋግመ፣ በአሁኑ ጊዜ ነው እንጃ በየከተማችን ውስጥ አለ። እኔ ታሚሚ ሆስፒታል ከመግባት በፊት አዳማ ከተማ ውስጥ እንቀሳቀስ ነበር። በእያንዳንዱ ክሊኒክ፣ በእያንዳንዱ ፋርማሲ፣ በእያንዳንዱ ሆቴል፣ በእያንዳንዱ ባንክ ፊት ለፊት ያልተሰቀለ ውሃና ያልተሰቀለ ሳሙና የለም። ህዝቡ ያንን ባገኘው አጋጣሚ ሊታጠብ ወጣ ብሎ ወደ ቤቱ ሲመለስ ደግሞ ልጆቹም ቤተሰቡን ከመነካካት ተቆጥቦ እጁን ታጥቦ በሳኒታይዘር ራሱን ነጻ አድርጎ እንደዛ ይሻላል። ከዛ ውጭ ደግሞ መንግስትም አውጇል፣ ሰራተኛ ለመንግስት ሰራተኞችን ፍቃድ ሰጥቷል፣ ከቤት አትውጡ ብሏል። በተቻለ አቅም ቤት ውስጥ መጠበቅ፣ አስገዳጅ ሁኔታ ከገጠመውና ሕክምና ካስፈለገው መድኃኒት ካስፈለገው የሚበላው ከተቸገረ ከወጣ ደግሞ ርቀቱን ጠብቆ መሄድ ነው። ርቀቱን በቃ 2 ሜትር ወይ 2 ሜትር ተብሏል መሄድ ነው። አስፈላጊም ከሆነ ማስክን መጠቀም ያው ከተገኘ ያያል ማድረግ ነው። እንግዲህ
እርሱ አሁን የት ነው ያሉት?
እኔ መኖሪያ ቤቴ አዳማ ነው ያለሁት። አሁን
ከመውጣቱ በፊት ድጋሚ ላብራቶሪ ምርመራ ተደርጎ ከኮሮና ቫይረስ ኮቪድ-19 ሙሉ በሙሉ ነፃ ሆነዋል ማለት ነው። አገገሙ ማለት?
አዎ 2 ጊዜ በተከታታይ ተመረመርኩ። በ48 ሰዓት ውስጥ 2 ጊዜ ተመረመርኩ ነፃ ነኝ። ከዛ ነው ያስወጡት።
እርሶ ወደ ሰፈር ሲመለሱ ወደ አዳማ ሲመለሱ ምን አጋጠመው? እስቲ ቀድሞ የነበረው የጉርብትና የማህበረሰቡ አስተሳሰብና አሁን ካለበት ስጋት አንጻር ምን አጋጥሞታል?
አይ የተጠበቀው ነው። ህብረተሰቡ እንኳንም በሽታው ያዘውን ሰው ቀርቶ እርስ በርሱም ዛሬ እየተጠራጠረ ያው የመንግስቱን ትዕዛዝ በተላለፈበት ጊዜ ሁሉም ቤቱን ዘግቶ ያለ ነው። ለማንኛውም እኔ ቤቴ ስደርስ ማንም አላየኝም። ቀን ነው የደረስኩት። ቤቴ የገባው ባለቤቴ ቀድማኝ ገብታ ነበር። እኔና የ14 ዓመቴ ልጅ ነን የመጣ ነው አብረን። እሷ በገባች በ2ኛው ነው በ3ኛው ቀን ወጣች፣ እኛ ሮብ ቀን ገባ። እና ያው የስነ ልቦና ችግር ይደርስባል። ትንሽ ትጽናናለህ አይደለም? በበሽታው የተያዘ ሰው ጤነኛውም ሰው ዛሬ ቤቱ እየዋለ ነው። ማንም ከማንም ጋር አይገናኝ። በአብዛኛው እኔ ጓደኞቼ ደውሉልናል። ይህን ዛሬ ትንሣኤን ስናከብር ሁሉም እያዘኑ ነው የሚደውሉ። አንተ ብቻ አይደለህም ብቻ ነው ያለሁ። በዚህ ተጽናና። ሁላችንም ብቻችን ነን። ብዙ ልጆች ያሉት አንድ ጓደኛ ያለ አምና ቤቱ ጠቦኝ ነበር፣ ዛሬ ከሚስቴ ጋር ተፋጠን ቁጭ ብለና ብሎ ደወለል። ስለዚህ አትዘን ነው ያለ። አላዝንም። ለምን አዝናለሁ? ጌታ ይመስገን። እኔን እኮ ከእቶን ሰዓት ውስጥ ያወጣኝ አምላክ ነው። ዛሬ የእሱን ትንሣኤ ከራሴ ትንሣኤ ጋር እያከበርኩ ያለሁት።
በጣም ነው የማመሰግነው አቶ ዳግማዊ በቀለ። ከዚህ ቀደም የኮሮና ቫይረስ ኮቪድ-19 ተገኝቶባቸው ካገገሙ ሰዎች ውስጥ አንዱ ናቸው። ይህን ቃለ መጠይቅ ለማድረግም ለማህበረሰቡ መልእክት ለማስተላለፍም ፈቃደኛ ስለሆኑ በአሜሪካ ድምፅ አድማጮች ስም በጣም አመሰግኖታለሁ።
እሺ፣ እኔ ወንድም ይገርስልኝ።
ሙክታርን ለዘገባው እናመሰግናለን። አድማጮች ዝግጅታችንን በዌብሳይታችን ለመከታተል የምትፈልጉ amharic.voanews.com ላይ እንገኛለን። በፌስቡክ አት ቪኦኤ አምሃሪክ፣ በትዊተርም እንዲሁ ሃሽታግ ቪኦኤ አምሃሪክ ብላችሁ ፈልጉን፣ ተከተሉ፣ ተነጋገሩ። ስርጭቶቻችንን ከኦዲዮ ናው በተጨማሪም በእጅ ስልካችሁ voa.horn.mobi ላይ ታገኙናላችሁ። በዩቲዩብ ገጻችንም ቪኦኤ አምሃሪክ ብላችሁ ብትገቡ ታገኙናላችሁ። አስተያየቶቻችሁን አካፍሉን፣ ተወያዩ፣ ተነጋገሩ። ወደ ተከታዩ ዘገባ እንለፍ። ህብረተሰቡ ስለ ኮሮና ቫይረስ ግንዛቤ ቢኖረውም ትግበራ ላይ ግን ብዙ እንደሚቀር አንዳንድ የባህር ዳር ከተማ ነዋሪዎች ይናገራሉ። ለዚህ ማሳያ ያደረጉት ደግሞ የእንቅስቃሴ እገዳ መነሳቱን ተከትሎ በትላንትናው ዕለት ለተከበረው የትንሣኤ በዓል የገበያ ውሎ የታየውን መዘናጋት ነው። አንድ የሚዲያና የኮሚኒኬሽን ባለሙያ ደግሞ መንግስት ከዚህ አንጻር ያለውን ክፍተት ለመሙላት አስገዳጅ የጤና አስተምህሮት ህጎችን ተግባራዊ ማድረግ ይጠበቅበታል ይላሉ። አስቴር ምስጋናው ዝርዝሩን ይዛለች።
ወይዘሮ ምንትዋብ አስፋው የባህር ዳር ከተማ ነዋሪ ናቸው። የኮሮና ቫይረስ በኢትዮጵያ ውስጥ ከተከሰተ ወዲህ መንግስት ለህብረተሰቡ የግንዛቤ ማስጨበጫ ስራዎችን እየሰራ መሆኑን ይጠቅሳሉ። አስገዳጅ የሆኑ መመሪያዎችን እያወጣና ተግባራዊም እያደረገ ነው ይላሉ። እሳቸው እንዳብራሩት በማህበረሰቡ ዘንድ ያለው ከፍተኛ መዘናጋት ግን አሁንም ቀጥሏል። ለዚህ በማሳያነት የጠቀሱት ደግሞ በባህር ዳር ከተማ ተጥሎ የነበረው የእንቅስቃሴ እገዳ ከተነሳ በኋላ የታየውን የበዓል ገበያ ሁኔታ ነው።
መንግስት የማህበረሰቡን ግንዛቤ በመፍጠርና ልዩ ልዩ ድንጋጌዎችን በማድረግ ከቫይረሱን ስርጭት ለማገድ ብዙ እንትኖችን አድርጓል። ማህበሮችን ተጥለው በነበረበት ጊዜ ሁሉም በየቤቱ ሆኖ ጥንቃቄዎችን እያደረገ የመከላከል ስራ ይሰራ ነበር። ማህበረሰቡ ግንዛቤውን ይዟል። ኦልሬዲ ጥንቃቄዎችን ያደርጋል። ስለዚህ ጥንቃቄዎችን እያደረገ ስራ መሰራት ስላለበት በዓሉንም ለመዋል ባደረገው የገዳ ማንሳት እርምጃ ላይ ገዳው ሲነሳ ገበያውን ሲደራረግ ዋለ። በጣም የሚያስገርመኝ ደግሞ ያየሁት ነገር እኔም ህጉን ያስፈጽማሉ የተባሉ አካላት ከማህበረሰቡ አርአያ በመሆን ገበያው ላይ በሚገበያዩት ግብይት ላይ እየቀደሙ ሲጋፉና ከማህበረሰቡ ጋር ሲገጥሙ ነው መታየታቸው ነው። አንድ ህግ በሚወጣበት ጊዜ ማህበረሰቡን በግዳጅም እያስመሰሉ ነው መታገል ያለብን። እስኪገባው ድረስ ያልገባቸውም የሚያሽሟጥጡም የተቀበሉ ቢኖሩ ብዙ እንደ መልካችን ባህሪያችንም የተለያየ ስለሆነ ህግ አስከባሪ ሰው ሊኖር ይገባዋል። እነዚህ ሰዎች ግን አርያ ሆነው እውነትም ቫይረሱ ለቋል ወደ ማለት የሚደርስ የሚመስል አይነት ሲጋፉ ስለታየ ቫይረሱ ስርጭቱን አቁሟል ወይም ኢትዮጵያ ውስጥ አይገባም ጥንቃቄ ማድረጉም ጥቅም የለውም ወደሚለው የተነገረ ነው የሚመስል እና ይህን ነገር አሁንም ህግ አስከባሪ እስከሌለ ድረስ ህዝቡ የመርሳት የመዘናጋት ባህሪ ስለሚያሳይ የቫይረሱን ስርጭት በአጭር ጊዜ ውስጥ በሌሎች ሀገሮች የምንሰማውን ወደ ሀገራችን ሊመጣና አስከፊ ሁኔታ ሊፈጠር ስለሚችል መንግስት ጥንቃቄ አድርጎ ህጎቹ ማስከበር እንዳለባቸው ነው የማሳሰቢያ ምሰጥ። ማህበረሰቡን ከማንቃት ላይ ሌት ተቀን መሰራት አለበት።
አቶ እንዳልካቸው ይሁንም የባህር ዳር ከተማ ነዋሪ ሲሆኑ የጸጥታም አስከባሪ ናቸው። ከበዓል ገበያ ጋር ተያይዞ የታየው መዘናጋት መንግስት ብዙ የግንዛቤ ማስጨበጫ ስራ መስራት እንዳለበት የሚያመላክት ነው ይላሉ።
ገበያ ላይ ማህበረሰቡ እንደ ጸጥታ ያስቸገረን ጉዳይ አለ። ምንድነው ወጠን ደሮ ከብትን በሚገዛበት ሰዓት ላይ ህዝቡ ምን እያደረገ ነው ያለ? የተረዳው የለም በአብዛኛው። የተወሰኑ ሱን ሰዎች ግን በኮሮና ቫይረስ ምክንያት ራሳቸውን አቅበው በሽታውን ለመከላከል የሚያደርጉት ጥረት ይሄ የሚደነቅ ነው። ነገር ግን በአብዛኛው በበዓል ገበያ ላይ ግን የሚታየው በደሮም ሆነ በሽንኩርት ገበያ ላይ ግን ማህል ገበያ ላይ ህዝቡ መንቀጥ ባህሪ በዛትም አልታየበትም። ሆቴል ቤቶች ከዋናው ቤት ተተው በስተጀርባ መጠጥ ይሸጣሉ በጋራ። ማህበረሰቡ ምንድነው ይሄን የግል ሱሶቹን ከህይወቱ በላይ የማስቀደም ሁኔታ እያደረገ ነው ያለ። ይሄንን ቢጠነቀቅ ለም
ታዲያ የጸጥታ ኃይሉ ስለ ስራው ምንድነው
ፖሊስ ይገባል ቤት ለቤት የሚያገኘውን ሰው ይይዛል። በተሰጠው የኮማንድ ፖስት እንት ላይ እየተከበረ ነው ያለ። ማህበረሰቡ ግን አሁን የጸጥታ ኃይሉን እንደገና በመሳደብ ምን ሰርተን እንብላ በማለት የማሸማቀቅ ስራ እየተሰራ ነው ያለ። እንደገናም ደግሞ ነው መናገር የሚፈልገው መንግስት በሃይማኖት ተቋማት ውስጥ ላይ ገብቶ የቄስ ተማሪዎችን ምናምን ወስዶ ተጭኗል በየቤታቸው ተበትነዋል። ሌላ ጥቆማ መስጠት የምፈልገው ምንድን ነው አረቂ ቤቶች ውስጥ ከአንድ ቤት ቀበሌ 6 ውስጥ ብንገባ ከአንድ ቤት ከ25 ያላነሰ ሴት አለ። ያ ሴት ደግሞ ከአንድ ቦታ ተፋፍኖ ነው የሚያድረው። እነዚህ ሴቶች የመጡበት አድራሻ ከጎንደርም ጎጃም የሚባል ቦታ የመጡበት ተጠንቶ ወደ የቦታቸው ቢበተኑ።
የሚዲያና ኮሙኒኬሽን ባለሙያ የሆኑት አቶ አየላናው ጤ እንደሚሉት አንድን ሀገር የጤና ቀውስ ውስጥ የሚጥሉ እንደ ኮሮና ቫይረስ ያሉ ተግዳሮቶች ሲፈጠሩ መንግስት ሊከተል ይገባል የሚሉትን የኮሙኒኬሽን ስልት ያብራራሉ።
አሁን ባለው የኮቪድ-19 ጉዳይ ላይ የሀገራት ተሞክሮ ሲታይ የስኬታቸው ሚስጥር ብዙ አደጋ ወይ ደግሞ ብዙ ጉዳት ያስከተለባቸው ሀገሮችም የውድቀት ሚስጥርም ሲፈተሽ ከሰሩት ውጤታማ የጤና አስተምሮ ጋር የተያያዘ ነው። እንግዲህ ምን አይነት የጤና ኮሚኒኬሽን ስትራቴጂ ያስፈልጋል ላልሽው፣ አንዱ የማህበረሰቡን የመረዳት መጠን የሚጨምር የተግባቦት ስራ መሰራት አለበት ነው። ከ24 ሰዓት ባጠረ ጊዜ መረጃዎች መስጠት አለባቸው። ያ ወደ ኖሌጅ ደረጃ እንዲያሳድግ የማህበረሰቡን አንደርስታንዲንግ የሚጨምር ስትራቴጂዎች ይመከራሉ። ሁለተኛው ይሄ መተማመን የሚፈጠር እምነትን የመገንባት እምነትን የመመለስ የጤና አስተምሮ ስራ አንዱ የሚመከረው ነው። ሶስተኛው ትልቁ ነገር የጤና አስተምሮ ጉዳይ የባህሪ ለውጥ ነው። የሚያገኘውን መረጃ የያዘውን አመለካከት የመቀየር አመለካከቱን ከቀየረ በኋላ ደግሞ ቀጥሎ በባህሪው ላይ የሚመጣ ለውጥ ወንጣል በሽታውን ለመከላከል የሚጠቅሙ ባህሪዎችን ዲቨሎፕ ማድረግ ይጀመራል። ይህንን ወደሚያደርግ ደረጃ ባህሪ ለውጥ ካመጣ ወደ ውሳኔ ይመጣል። ትልቁ ነገር ግን ለምን ውጤታማ አልሆነም ነርሽ ትክክል ነው። የባህሪ ለውጥ አልመጣም። እኔም በሚያዩት ዝግት በሁለት መልኩ ነው የሚሆነው። አንዱ ምን ያህል ቅድም በዘረዘርኩት መንገድ የአስተምሮ ስራው ተሰርተዋል የሚለው መፈተሽ አለበት። የባህሪ ለውጥ ይፈልጋል የጤና ጉዳይ። የሰው ልጅ ባህሪ ደግሞ ውስብስብ ነው። የኛ ባህሪ የባህል ውጤት ነው፣ የሃይማኖት ውጤት ነው፣ የአስተዳደጋችን ውጤት ነው እና በዚህ አጭር ጊዜ ውስጥ ለውጥ ለማምጣት ከባድ ነው የሚሆነው። ሁለተኛ በዚህ በቀውስ ጊዜ የሰው ልጅ የሚሰማቸውን መረጃዎች የሚረዳበት መንገድም ይወስነዋል። ችግሩንም ሆነ መልእክቱን አቅልሎ ይመለከታል። ሰው በባህሪው ከገነባቸው ልምዶችና አስተሳሰቦች ለመውጣትም ያለመፈለግ ከምንሰማው መረጃ ይልቅ ለረጅም ጊዜ ይዘን የኖርነውን ተሞክሮ የማመን አለ እና እነዚህ ደምረህ ስታያቸው የባህሪ ለውጥ ረጅም ጊዜ ይፈልጋል። ትክክለኛ በዚህ ወቅት አንዱ ያስተምሮ መንገድ ነው አስገዳጅ የሆነ በመቅጣት በመከልከል በመገደብ ላይ የተመሰረተ እርምጃ። በእንዲህ አይነት ፈታኝ ወቅት ትክክለኛ የኮሚኒኬሽን ወይም ትክክለኛ ያስተምሮ መንገድ ነው አስተኳይ ጊዜ አዋጅን በለው ከተሞቹን የሚመዝጋት ለዛም እኮ ነው አሁን ያደጉ ሀገሮችን እንግዲህ የግንዛቤ ችግር ይኖርባቸዋል ተብለው የማይታሰቡ ጣሊያንን ብትወስድ አሜሪካን ብትወስድ ሌሎች ሀገሮችን ማህበረሰቡ በተደጋጋሚ በሚዲያ እየተነገረው ነገር ግን ኮንሰርቶች ላይ ይወጣል የተለያየ ስቴዲየሞች ይገኝ ነበረ በዚህ ምክንያት በሽታው ተስፋፋ። እንግዲህ እውቀት ችግር ነው ልትያችም እና አንዳንድ እውቀት ወደ ባህሪ ላይቀየር ይችላል። ስለዚህ ዋናው ጉዳይ እኔ መንግስት ማስተማር አለበት የሚሰማ ሰው ሊኖር ይችላል አዳምቶ ወደ ተግባር መግባት የሚፈልግ ሰው ይኖራል። ሁሉም ህዝብ አይሰማም ብለሽ ልትደመድም አይችልም። ትክክለኛው በዚህ ሰዓት ግን ትክክለኛው ያስተምሮ መንገድ መሆን ያለበት እኔ ከዚህ በኋላ ባለው ጊዜ አስገዳጅ የሆኑ ህጎችን እያወጡ እነዚህን አስገዳጅ የሆኑ ህጎች በሚመለከተው ህግ አስከባሪ አካላት በሚገባ እየተተገበረ እዝና በእንዲህ አይነት አስገዳጅ መንገድ ህዝቡን እያስተማርስ ለሌላ ጊዜ የምታመጩ የባህሪ ለውጥ ካልሆነ በስተቀር በዚህ ወቅት በሚዲያ በማስተማር ብቻ በማይክሮፎን በመቀስቀስ ብቻ ህዝቡ ከቤት ይቀመጣል ብሎ ማሰብ ከባድ ነው። አሁን መንግስት የጀመረው መንገድ አስገዳጅ ህጎችን ማውጣት ብቻ ሳይሆን በተገቢው ዲሲፕሊን እንዲፈጸሙ ማድረግ አለበት ብዬ ነው የማምነው።
በአማራ ክልል በአራት ከተሞች ተጥሎ የነበረው የእንቅስቃሴ እገዳ በቅርቡ መነሳቱ ይታወቃል። ዋና ከተማዋን ባህር ዳርን ጨምሮ በአማራ ክልል እስከዛሬ ድረስ 5 ሰዎች የኮሮና ቫይረስ ተገኝቶባቸዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
ኤደንን ለዘገባዋ እናመሰግናለን። ወደ ተከታዩ ዘገባ እንለፍ። የዓለም የጤና ድርጅት ዩናይትድ ስቴትስ ለድርጅቱ የምትሰጠውን መዋጮ ማቋረጧ አፍሪካ ውስጥ የኮሮና ቫይረስ ስርጭትን ለመቆጣጠር የያስኩትን ጥረት ያሰናክላል የሚል ስጋት ያለው መሆኑን አስታወቀ። ከኮሮና ቫይረስም ሌላ በክትባት መከላከል የሚቻሉ በሽታዎችንም የአህጉሪቱ አገሮች የክትባት መርሃ ግብሮችን ለመሰረስ ስለሚገደዱ በሽታዎቹ ሊስፋፉ እንደሚችሉ ያለውን ስጋት ገልጿል። ሲሞን ማርክስ ከአዲስ አበባ የላከውን ዘገባ ቆንጅታዬ ይዘዋለች።
ፕሬዚደንት ዶናልድ ትራምፕ ዩናይትድ ስቴትስ ለዓለም የጤና ድርጅት የምትሰጠውን ገንዘብ ለማቋረጥ ባለፈው ሳምንት ያደረጉት ውሳኔ የአፍሪካ ሀገሮች ኮሮና ቫይረስን ብቻ ሳይሆን እንደ ወባና HIV AIDS የመሳሰሉ ሌሎች ገዳይ በሽታዎችን ለማስወገድ እንዳይበቁ ሊያደርግ ይችላል ሲሉ አንድ የዓለም የጤና ድርጅት ከፍተኛ ባለስልጣን ለቪኦኤ ተናግረዋል።
የዜና ማየት ለታደመ ጽሄት የሚስተናገዱበት
አስመልክቶ WHO አፍሪካ ውስጥ ለሚንቀሳቀስባቸው መርሃ ግብሮች ዋናውን የገንዘብ ወጪ የምትሸፍነው ዩናይትድ ስቴትስ ነች። ካለሙ የጤና ድርጅት የዘንድሮ የአውሮፓውያን 2020-2021 በጀት አመት ከሚያስፈልገው 4.8 ቢሊዮን ዶላር ውስጥ ዩናይትድ ስቴትስ 400 ሚሊዮን ዶላር ልትሰጥ ቃል ገብታለች። የዘንድሮ በአብዛኛው የገባ ይሁን እንጂ አሁን የተወሰደው የገንዘብ ድጋፉን የማቋረጥ ውሳኔ የሚያስከትለው ጉዳት ቀጣዩ 2021 ላይ ጎልቶ መሰማት እንደሚጀምር ነው የድርጅቱ ባለስልጣናት የሚናገሩት። ሚሼል ያው በአፍሪካ የWHO ቢሮ ያጣዳፊ መርሃ ግብሮች ኃላፊ ናቸው። እንዲህ ሲሉ ለቪኦኤ አስረድተዋል።
This support is what helped to provide technical support or even to have a technical position in a country.
አንድ ሀገር ውስጥ የቴክኒክ ድጋፍ ለመስጠት ጭምር ያንን ድጋፍ የሚሰጥ አካል ለመመደብም ጭምር የምንችለው በዚህ እርዳታ ነው። ለምሳሌ ወባን መቆጣጠር የመሳሰሉ ፕሮግራሞች በዚህ ሀገር ውስጥ ባለ የዓለም የጤና ድርጅት ቢሮ ያልተቋረጠ ድጋፍ መታገዝ አለባቸው። እነዚህና አንድ በሽታን በሚመለከት ልዩ መመሪያዎችን የሚያሰናዱ ባለሙያዎችን ስናሰባስብ በዚህ ድጋፍ እየተረዳን ነው። HIVን ለሚመለከቱ አንዳንድ አቅርቦቶችም ጭምር። ስለዚህ ይህ ሁሉ ክፍተት ካልተሸፈነ ችግር ይገጥመናል።
ለዘንድሮ በጀት የሚያስፈልገው ወጪ የተመደበ ቢሆንም ታዲያ የቀጣዩ አመት ጉዳይ አሳሳቢ እንደሚሆን ነው ባለስልጣኑ ያመለከቱት።
ኮቪድ-19ን
በተመለከተ አንዳንዶቹ የቴክኒክ ባለሙያዎች ከሌላ መርሃ ግብር ያዞርናቸው ናቸው። በርግጥም ብዙዎቹ የቅጥር ኮንትራክቶቻቸው ተራዝመውላቸዋል። ምናልባት ግን ከሚቀጥለው አመት ጀምሮ በቂ ገንዘብ ካላገኘን አንዳንድ ሰራተኞችን መቀነስ ይኖርብናል። አንዳንዶቹ ለዚሁ ብለን ከሌላ ቦታ ያዛወርናቸው ስለሆኑ እዚያም ሌላ ችግር መፍጠሩ አይቀርም ይመጣሉ። የማይቀር ነው።
የዓለም የጤና ድርጅት ፈጥኖ ለኮቪድ ወረርሽኝ ምላሽ አልሰጠም ወይም ቻይና ተኮር ወይም ቲፎዞነት ታይቶበታል የሚሉ ነቀፌታዎችን ዶክተር ሚሼል ያኦ አውግዘዋል። በአውሮፓውያን ከጥር አንድ ቀን አንስቶ ድርጅቱ ኮሮና ቫይረስ መጀመሪያ ወደ ተቀሰቀሰባት ወደ ውሃን ተጉዞ የወረርሽኙን ይዞታና አደጋ የተመለከተ ሪፖርት የሚያቀርብ ዓለም አቀፍ የባለሙያዎች ቡድን አስተማርቶ እንደነበረ አስታውሰዋል። የዓለም የጤና ድርጅት ከሌሎች የመንግስታቱ ድርጅት መስሪያ ቤቶች ጋር በመተባበር በአዲስ አበባ በኩል ለአፍሪካ ሀገሮች የህክምናና የግል መከላከያ ቁሳቁስ መላክ ጀምረዋል። የዓለም የምግብ ፕሮግራም አውሮፕላኖችም ያጣዳፊ ህክምና ሰራተኞችን ካለፈው ሳምንት ጀምረው በአህጉሪቱ ዙሪያ ማጓጓዝ ጀምረዋል። ይሁንና እንደ የመተንፈስ አጋዥ መሳሪያዎችና ያጣዳፊ ህክምና አልጋዎች የመሳሰሉት መሰረታዊ ቴክኒካዊ ግብአቶች ላይ ያለው የጎላ እጥረት ነው የአህጉሪቱም በርካታ ፖሊሲ አውጪዎች ስጋት ላይ የጣለው። የአፍሪካ የበሽታዎች ቁጥጥር ማዕከል ሲዲሲ ዲሬክተር ጆን ኢንኬንሳንግ ባለፈው ሳምንት ለቪኦኤ በሰጡት ቃል አንድም የህሙማን የመተንፈስ አቅም አጋዥ መሳሪያ ቬንቲሌተር የሌላቸው ቢያንስ 10 የአፍሪካ ሀገሮች እንዳሉ ገልጸዋል። ሌላው የሀገሪቱን የጤና ባለስልጣናት ስጋት ላይ የጣለው ደግሞ የኮቪድ-19 ወረርሽኝ ቀውስ ለሌሎች በሽታዎች በሚሰጠው ትኩረት ላይ የሚያስከትለው አንደምታ ነው። ባለም የጤና ድርጅት መረጃ መሰረት ኢትዮጵያ፣ ደቡብ ሱዳን፣ ቻድ እና ጊኒ ካለፈው መጋቢት እስከ መጪው ሰኔ ድረስ ሊያካሂዱት የነበረውን የኩፍኝ መከላከያ ክትባት ዘመቻ ለሌላ ጊዜ አስተላልፈዋል። የዓለም የጤና ድርጅት ኩፍኝና የልጅነት ልምሻ እንዲሁም ሌሎች በክትባት መከላከል የሚቻሉ በሽታዎች በብዛት ይዛመታሉ የሚል ስጋቱን ሲያሰማ ቆይቷል።
የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። ቆንጅት ታየን ለዘገባው እናመሰግናለን። ከዚህ በሳምንት 7 ቀን ከምሽቱ 3 ሰዓት እስከ 4 ሰዓት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ በ19 እና በ25 ሜትር ባንድ አጭር ሞገድ ከምሽቱ 2 ሰዓት እስከ ምሽቱ 2 ሰዓት ተኩል ጋቢና በሚል ርዕስ የሚቀርብላችሁን ስርጭት እንድታዳምጡ እንጋብዛለን። ለሞባይል ስልኮቻችሁ፣ ታብሌቶችና መሰል መሳሪያዎቻችሁ ደግሞ የቪኦኤን አፕ በነጻ ጭናችሁ ዝግጅታችንን በቀላሉ ማግኘት ትችላላችሁ። ፕሮግራማችን እስከ ምሽቱ 4 ሰዓት ይቀጥላል። ወደ ተከታዩ ሳምንታዊ ዝግጅቶቻችን ወደሚስተናገዱበት ክፍለ ጊዜ እንለፍ። በአዲስ አበባ የሚገኙ መኪናዎች ከዛሬ ማለትም ከሚያዝያ 12 2012 ዓ.ም ጀምሮ መንቀሳቀስ የሚችሉት በፈረቃ ብቻ መሆኑን የኢትዮጵያ መንግስት አስታውቋል። የቤት መኪናዎች ማለትም ኮድ 2 ተሽከርካሪዎች በፈረቃ እንዲንቀሳቀሱ የተወሰነው የኮቪድ-19 ወረርሽኝን ለመከላከል በወጣው የአስቸኳይ ጊዜ አዋጅ ማስፈጸሚያ መሰረት መሆኑን የፌዴራል ትራንስፖርት ባለስልጣን ዋና ዳይሬክተር ለአሜሪካ ድምጽ አብራርተዋል። ዛሬ ለምሳሌ የማሽከርከሩ ተራ የታርጋ ቁጥራቸው የመጨረሻ ጎዶሎ ቁጥር የሆኑት ነበር። ነገ ደግሞ ሙሉ ቁጥሮችና ዜሮ መንገዱን ይረከባሉ ተብሏል። ዘርዘር ላለው ዘገባ ደግሞ ፀሐይ ዳምጠው አየሩን ትረከባለች።
የፌደራል ትራንስፖርት ባለስልጣን እንዳብራራው የአስቸኳይ ጊዜ አዋጁን ለማስፈጸም በወጣው የትራንስፖርት ዘርፍ አፈጻጸም መመሪያ መሰረት ለአዲስ አበባ ከተማ የወጣው የቤት ተሽከርካሪዎች ወይም ኮድ 2 መኪናዎች ፈረቃ ዛሬ ሰኞ ተግባራዊ መሆን ጀምሯል። የፌደራል ትራንስፖርት ባለስልጣን ዋና ዳይሬክተር አቶ አብዲሳ የደታ ተሽከርካሪዎቹ በፈረቃ እንዲንቀሳቀሱ የተደረገበትን ዓላማ ለአሜሪካ ድምጽ አብራርቷል።
ለግልና ለቤተሰብ የሚያገለግሉ የቤት ተሽከርካሪዎችም ሁላቸውም በአንድ ቀን በአንድ ጊዜ ከተማ ላይ ተሰማርተው መንገዶችን ከሚያጨናንቁ ቢያንስ ለሁለት ተከፍለው የስምርት መጠኑን ለመቀነስ ሶሻል ዲስታንሲንግ አስተሳሰብን ተግባራዊ ለማድረግ አሁን ያለው በከፊል አስቸኳይ ጊዜ አዋጁ ሰዎች ቤታቸው እንዲቆዩ ከአቅም በላይ የሆነ ወሳኝ የሆነ ጉዞ እንቅስቃሴ በሚፈጠርበት ጊዜ ደግሞ ራሳቸውን ተጠንቅቆ እንቅስቃሴ እንዲያደርጉ የተወሰነበት አግባብ ስለሆነ ዛሬ ሙሉ በሙሉ ተሽከርካሪዎችን በዚህ መርህ መሰረት መጠንና የስምሪት ሰዓት ተግባራዊ የሚደረገው ከዛሬ ጀምረው ነው።
በዚህ መሰረትም የሰሌዳ ቁጥራቸው መጨረሻ ጎደሎ የሆነ ተሽከርካሪዎች መንቀሳቀስ የሚችሉት ሰኞ፣ ሮብ እና አርብ ሲሆን የሰሌዳቸው የመጨረሻ ቁጥር ሙሉ ወይም ዜሮ የሆነ ተሽከርካሪዎች ደግሞ መንቀሳቀስ የሚችሉት ማክሰኞ፣ ሐሙስና ቅዳሜ ብቻ ነው። እሁድ ዕለት ደግሞ ሁሉም ተሽከርካሪዎች መንቀሳቀስ እንደሚችሉ ተገልጿል። ከዚህ በፊት በሀገር አቋራጭ ተሽከርካሪዎች መናሪያዎች አካባቢ ይታይ የነበረው የሰዎች መብዛትና መጨናነቅ ለመቀነስ ከዛሬ ጀምሮ በአዲስ መልክ የስምሪት መሻሻሎች መደረጋቸውንም አቶ አብዲሳ ጠቁመዋል። በዚህ መሰረትም የኮሮና ቫይረስ ስርጭትን ለመከላከልና አካላዊ ርቀትን ለመጠበቅ ከአዲስ አበባ ወደ ተለያዩ የሀገሪቷ ክፍሎች በሚወጡ የሀገር አቋራጭ አውቶቡሶች ስምሪትና የመውጫ ሰዓት ላይ ለውጥ መደረጉን አቶ አብዲሳ አስታውቋል።
የስምሪት መጠናቸውም እንዲገደብ በተወሰነ ደረጃ እንዲገደብ የተደረገበትና የስምሪት ሰዓቱም እንደዚሁ በአውቶቡስ ተራዎች አካባቢ ላይ በጣም በተነባበረ አይነት እና ሰዎች በተሰበሰቡበት የሚሰጠውን ስምሪት በተቻለ መጠን ከጠዋቱ 12 ሰዓት ጀምሮ እንደየ አካባቢው እንደየመዳረሻው ርቀት እስከ 12 ሰዓት ጀምሮ እስከ 6 ሰዓት እንዲሆን ማለት ጠዋት 12 ሰዓት፣ 2 ሰዓት፣ 4 ሰዓት፣ 6 ሰዓት ላይ እንዲሆን በማድረግ ወደ መሳፈሪያ ቦታዎች ላይ የሚጨናነቀውን የሰው ኃይል ቁጥር መቀነስ ላይ ያነጣጠረ መጠነ ጭነትን መቀነስ ነው። ተሽከርካሪዎች ከመጫን አቅማቸው በ50% ቀንሰው እንዲጭኑ በስምርትም እንደዚሁ
በማሻሻው ከዚህ ቀደም በየዕለቱ በአማካይ ስምሪት ይሰጥባቸው የነበሩት 232 ልዩ ልዩ የሀገር አቋራጭ መስመሮች 60% በመቀነስ በየዕለቱ በአማካይ እስከ 82 መስመሮች ብቻ እንዲኖሩ መደረጉንም አስረድቷል። የአዲስ አበባ ከተማ የቤት መኪናዎች ወይም የኮድ 2 ተሽከርካሪዎች ፈረቃ የማይመለከታቸውና እንደ የስራቸው ጸባይ በሁሉም ቀናት እንዲያሽከረክሩ በተቋማት በኩል በሚቀርብ ጥያቄ የሚፈቀድላቸው እንደሚኖሩ ነው አቶ አብዲሳ ያስገነዘቡት።
እንግዲህ በተለይ ከሁለት ቁጥር ተሽከርካሪዎች ጋር በተያያዘ በልዩ ሁኔታ የተቀመጠው በኮቪድ-19 በመከላከል ሂደት በቀጥታ ተሳታፊ የሆኑ የአካላት ካሉ እነሱ ተቋማቶቹ በሚያቀርቡት ጥያቄ መሰረት ታይቶ የሚፈቀድ ልዩ ፍቃድ ይሰጣቸዋል። ያንን ልዩ ፍቃድ የትራንስፖርት ባለስልጣን የሚሆን ነው።
ማንኛውም ግለሰብ የወጣውን ደንብና መመሪያ ተግባራዊ የማድረግ ግዴታ አለበት ያሉት ዋና ዳይሬክተሩ ደንቡን የሚተላለፉ አካላት ህጋዊ እርምጃ ይጠብቃቸዋል ብለዋል። ለአሜሪካ ድምፅ ፀሐይ ዳምጦ ነኝ ከአዲስ አበባ።
ፀሐይን ለዘገባው እናመሰግናለን። አድማጮች እስቲ ስልክ ቁጥራችንን እናስታውሳችሁ። 2022059942 ነው። በዚህ ስልክ ቁጥር በመደወል የውስጥ መስመር 14 ብላችሁ መልእክት ካስቀመጣችሁ ይደርሰናል። horn@vnews.com የኢሜል አድራሻችንንም ተጠቀሙ። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ፣ የዌብና የማህበራዊ መገናኛ ፕሮዲውሰራችን ደግሞ አበባየው ገበያው ነች። ዋና አዘጋጅ ትዝታ በላቸው፣ እያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። እስከ ምሽቱ 4 ሰዓት አብረናችሁ ነን። አብራችሁን ሁኑ። ወደ ተከታዩ ዝግጅት እንለፍ። ከመካከለኛው ምስራቅ እንደመጣና ከለይቶ ማቆያ ማምለጡን የሚናገር ግለሰብ ደቡብ ወሎ ዞን ሀርቡ አካባቢ ለፖሊስ እጅ መስጠቱ ተገለጸ። ግለሰቡ በለይቶ ማቆያ መቆየቱን የሚያረጋግጥ መረጃ አለመገኘቱን የዞኑ ጤና መምሪያ ገልጿል። የወሎ ዘጋቢያችን መስፍን አራጌ ዝርዝሩን ያስደምጠናል።
ከወራት በፊት አዲስ አበባ ውስጥ ወደ ለይቶ ማቆያ ማዕከል እየተወሰደ የነበረ ግለሰብ አምልጦ ወደ ደቡብ ወሎ ለጋምቦ ወረዳ ሊገባ ሲል በቁጥጥር ስር የመዋሉ ዜና በበርካታው አካባቢው ነዋሪ ዘንድ የተቀላቀለ ስሜት ፈጥሮ አልፏል። ጥርጣሬና ድንጋጤ፣ ፍርሃትና ግርምት። ባለፈው አርብ ደግሞ ከ10 ዓመታት በላይ ሳዑዲ አረቢያ ውስጥ ኖሬያለሁ ያለና ከለይቶ ማቆያ ማዕከል ከጓደኞች ጋር አምልጬ መጣሁ ያለ ግለሰብ ለሀርቡ ከተማ ፖሊስ እጁን ሰጥቶ በቁጥጥር ስር መዋሉ ተሰምቷል። የደቡብ ወሎ ዞን ጤና መምሪያ ኃላፊ አንተነህ ደመላሽ ስለ ጉዳዩ እንዲገልጹልኝ ጠይቄያቸው ነበር።
ለአንድ ወር ከ12 ቀን አዲስ አበባ ኳራንቲን ላይ ቆይቻለሁ ነው ያለ ያለው። ጉዳዩን ቼክ ለማድረግ ወደ ጤና ጥበቃ ሚኒስቴር ቼክ ተደርጓል። ለአንድ ወር ከ12 ቀን የቆየ ሰው የለም ነው የሚሉት። አንድ ወር ከ12 ቀን ኳራንቲን ላይ ቆይም ሲጀመርም ሁለተኛው ኳራንቲን የት አካባቢ ነው አንድ ወር ከ12 ቀን የቆየው የሚል መረጃ ስንጠይቅ ኤርፖርት ግቢ ውስጥ ነው ቆየው እያለ ያለው ግለሰቡ። ኤርፖርት ግቢ ውስጥ አይቆይም፣ ያው ኤርፖርት ግቢ ውስጥ ማቆያ ስለሌለ ማለት ነው። ከሆቴል አንዱ እሱ ላይ ነው ሊቆይ የሚችለው፣ እሱ ላይ የመቆየት አቅም የለውም። ሁለተኛ እዛ አካባቢ ባሉ ማቆያዎች ይቆያል በሚል መረጃው እንዲጣራ ተደርጎ ነበር። ደረሰን መረጃ ቦሌ ትምህርት ቤቶች ላይ ማቆያ ከዚህ በፊት እንደነበሩ ነው። እዛ ላይ ሊስቱ እንደሌለ በተመሳሳይ ያሳውቀውናል። ይህ ስም ዝርዝሩ እዛም ላይ የለም። እዛ ኤርፖርት ውስጥ ባለ አንድ ክፍል ውስጥ አቆዩን ነው እያለ ያለው። ብር ሰጥቼ ነው ወጣሁ እያለ ያለው። 13 ነን ነው እያለ ያለው።
ግለሰቡ ናሙና መስጠቱን ለምርመራ አካላትና ለጤና ባለሙያዎች መናገሩን አቶ አንተነህ ገልጸው ምርመራ መውሰዱን የሚያረጋግጥ መረጃ ግን አለመገኘቱን ጠቅሰዋል።
ከ15 ቀን በፊት ሰጥቶ እንደነበረ ነው እያነሳ ያለው። ይህም ደግሞ 15 ቀን አሁን የሚቆይ ሳምፕል ምርመራ የለም። ሚስ ተደርጎም ቢሆን በሚል ከኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ያሉት ሰዎች ጋርም ክልልም ጤና ቢሮ ጋር ተደዋውለን ነበር። የተሰጡ ሳምፕሎች በሙሉ በተለይ ከአረብ ሀገር የሚመጡት ቅድሚያ ተሰጥቶ እንደሚሰራላቸው ነው እየተረጋገጠ ያለው። እንግዲህ ግለሰቡ ወጥተን ብር ሰጥተን አምልጠን መጣን፣ ግን እዚህ አካባቢ ስደርስ በስልክ እያወራሁ ነበር ነው እያለ ያለው። ከዛ ወርጄ ህዝቤን አልበክልም በሚል እያነሳ ነው ያለ ነበረው።
ግለሰቡ የሚናገራቸው የተዛቡና እውነትነት የጎደላቸው መረጃዎች የምርመራ ሂደቱ ላይም ተጽዕኖ ማሳረፉን አልደበቁም።
ከምበልቻ ቀበሌ 5 ነው የተወለድኩት። አባቴ ታዋቂ ናቸው። ሆቴል አጠገብ የሆነ ሆቴል ስም እየጠቀሰም ነበር። መጋዘን አለው አባቴ የሚል ነገር አንስቶ ነበር። እሱ በሰጠን መረጃ ድረስ ከተማ አስተዳደሩ ጋር ሆኖ አካባቢውን ቤተሰቦቹን ለማግኘት ሰፊ ጥረት ተደርጎ ነበር። እሱ የሚጠቅሰው ግለሰብ ኮምቦልቻ ላይ እንደሌለና መጋዘንም ቢሆን እሱ ባለው እንደሌለ ለማጣራት ጥረት እየተደረገ ነው ያለው። በርዘር እስከ ጤና ጥበቃ ሚኒስቴር እየተጣራ ያለበት ሂደት ነው ያለው። ወደፊት እንግዲህ የሚሆነውን መረጃ በጋራ መከታተል ነው ያለብን። በእኛ በኩል ሳምፕል እንዲወሰድበት ዛሬ እየተደረገ ነው ያለው።
ግለሰቡ ብቻዬን አይደለሁም ብዙ ሰዎች ጋር ነው የመጣሁት የሚልም መልእክት እንዳስተላለፈ ነው የተሰማው። እነዚህን ሰዎች ከመከታተል አንጻር በእናንተ በኩል የሰራችሁት አለ?
ወርጌሳ አካባቢ ይገባለ የሚል እንትን አለው። ሀይቅ ይገባለ፣ ደሴ ይገባለ፣ ወረና ይሄዷለ ይላል። ግማሾቹም በጎጃም በኩል ነው የገቡት የሚል መረጃ ነው እየሰጠ ያለው። እኛ ጋር የገቡትን ሰዎች ማግኘቱ ከባድ ቢሆንም ስም ብቻ ስለሆነ እየሰጠ ያለው ግን አዲስ ሰሞኑን የገባ ሰው አለው የሚለውን በየአካባቢው አሰሳ ተደርጓል። ባለው ልክ ማግኘት አልተቻለም።
በተደጋጋሚ ከሚነሱት ቅሬታዎች ውስጥ አንዱ በወሎ አካባቢ በርካታ ከአረብ አካባቢ የመጡ ሰዎች አሉ። እንዲህ አይነት ባልተጠበቀ ሁኔታ የመግባት በህገ ወጥ መልኩ የመሽለክ ነገር ሊኖር ስለሚችል ምርመራ ጣቢያ እንዲቋቋም በማድረግ በኩል የሞከራችሁት ጥረት አለ?
እውነት ነው። በዋናነት እንደኛ ዞን በወረባቦ አራባቴ በቃሉ በኩል በባቲ ከኦሮሚያ ዞን ራሱ እየሰራ ያለ፣ ከዛ አልፎ ደግሞ እኛ ዞንም ላይ ሊገቡ ስለሚችሉ ገርባ ላይ ማጠናከር አለብን ብለን ሰሞኑን እየሰራ ነው ያለ ነው። ከዛ በተጨማሪ በአዲስ አበባም የተለያዩ በሮችን ተጠቅመን በኢንፍራሬድ ቴርሞሜትር በመጠቀም ለመለየት ጥረት እየተደረገ ያለበት ሂደት ነው ያለው። እንደተባለው ክፍተቶች አሉ። በተለያየ ምክንያት ሰው እየገባ ነው። አሁንም መስመር ከመከፈት ጋር ትራንስፖርት እንቅስቃሴ ከመፈቀዱ ጋር ተያይዞ የተለያዩ ድሮች ወደ ዞናችን እንደሚገቡ ታሳቢ እየተደረገ ነው። እሱንም ለመፍታት ጥረት ይደረጋል።
የሀርቡ ከተማ ፖሊስ ጽህፈት ቤትን አዛዥ በተንቀሳቃሽ የእጅ ስልክ መስመራቸው ለማግኘት ብችልም ስራ ላይ መሆናቸውን ገልጸው የስልክ ምልልሱን አቋርጠውታል። አስተያየታቸውን ለአሜሪካ ድምጽ ሬዲዮ የሰጡ ግለሰብ እንደሚሉት መረጃዎችን በቸልታ ማለፍ አይገባም። በኮሮና ቫይረስ ሊመጣ የሚችለውን ችግር ተጠያቂነትን በማስፈን ጭምር መከላከል አስፈላጊ ነው። እንደ አስተያየት ሰጪው
መረጃ ሳይናቅ የመንግስት አካላቶችም አሁን ይሄኛው ሰውዬ እንደዚህ ተብሎ ተነገረ ሲባል ከመደናገጥና መረጃውንም መንግስት ችላ ከሚለው ከመጨረሻው ተከታትሎ ተጠያቂዎች ካሉ እንዲጠየቁ፣ ህብረተሰቡም ደግሞ በእንደዚህ ነገሮች ሳይደናገጥ ራሱን ጠብቆ ተራርቆ መኖርም ጥሩ ይሆናል።
ከአረብ ሀገራት የሚመጡ የወሎ አካባቢ ተወላጆች በህገ ወጥ መንገድ ወደ መኖሪያ አካባቢያቸው እየገቡ ስለሆነ ብዙሃኑን ለኮሮና ቫይረስ እንዳያጋልጡ የሚመለከተው አካል ጥንቃቄ እንዲያደርግም ጠይቀዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
መስፍንን ለዘገባው እናመሰግናለን። አድማጮች፣ ወደ ተከታዩ መሰናዶ እንለፍ። አፍሪካ ነክ ርዕሶች። ቡርኪና ፋሶ ውስጥ በተከሰተው ያለመረጋጋት ሁኔታ በማያቋርጥ የጥሪት እጥረት ምክንያት ሀገሪቱ ወደ ሰብአዊ ቀውስ እያመራች ነው ሲል የተባበሩት መንግስታት ድርጅት የስደተኞች ጉዳይ ክፍል መግለጹን የአሜሪካ ድምጿ ዘጋቢ ሊሳ ሽላይን ከጄኔቫ በላከችው ዘገባ ጠቁማለች። ከናይሮቢ የተላከው የኤፕሪል ሶ ዘገባ ደግሞ በኬንያና ባንዳንድ የአፍሪካ ሀገሮች በጠና የታመሙ ሰዎች የህክምና ሁኔታን በሚመለከት ያብራራል። በዛሬው የአፍሪካ ንክ ርዕሶች ፕሮግራማችን አዳነች ፍስሐዬ የሁለቱን ዘገባዎች አጠናቅራ ታቀርብልናለች።
ቡርኪና ፋሶ ያለው ሰብአዊ ቀውስ እንዳይበቃ ኮቪድ-19 ወረርሽኝ በፍጥነት እየተስፋፋ መሆኑ ታውቋል። የዓለም የጤና ድርጅት እንደሚለው የኮሮና ቫይረስ መዛመትን በሚመለከት ቡርኪና ፋሶ ከአፍሪካ ሶስተኛው ሀገር ሆናለች። በሌላ በኩል ደግሞ ሀገሪቱ ከዓለም እጅግ የፈጠነ የመፈናቀል ቀውስ እንደገጠማት የተባበሩት መንግስታት ድርጅት ገልጿል። ካለፉት 16 ወራት ወዲህ ወደ 840 ሺህ የሚጠጉ ሰዎች በግጭትና በድርቅ ምክንያት ከመኖሪያቸው ለመፈናቀል እንደተገደዱ ታውቋል። የተባበሩት መንግስታት ድርጅት ከፍተኛ የስደተኞች ኮሚሽነር ጽህፈት ቤት ቃል አቀባይ ባባር ባሎች በገለጹት መሰረት ርቀው በሚገኙት የሀገሪቱ ክፍሎች ባለው ከባድ ምድረ በዳ መሰል ሁኔታና አማጽያን በህዝቡ ላይ በሚያደርሱት ጭካኔ የተመላበት ጥቃት ብዙ ሰዎች አደጋ ላይ ናቸው። ባባር ባሎች ያብራራሉ።
There are hundreds of thousands of displaced people, including small children, are being forced to
flee. በመቶዎች ሺዎች የሚቆጠሩ ሰዎች ትንንሽ ልጆችም ጭምር ሜዳ ላይ ለመዋልና ለማደር ተገደዋል። ሰዎች በመንደሮቻቸው ላይ ስለሚደርሰው አሰቃቂ ጥቃት ይናገራሉ። ትልልቆችና ትንንሽ ወንዶች ይገደላሉ። በሴቶች ላይ የወሲብ ጥቃት ይፈጸማል። ቤቶች ይዘረፋሉ። ትምህርት ቤቶች ከሌሎች መሰረተ ልማቶች ጋር ይወድማሉ በማለት ባሎች አብራርተዋል። የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽነር ታዲያ የሰዎችን ተጨማሪ ስቃይ የማስወገድ ተግባር በፍጥነት መተግበር የሚገባው መሆኑን በመግለጽ አስጠንቅቀዋል። በአሁኑ ወቅት ርቀው በሚገኙት የቡርኪና ፋሶ ክፍሎች ያሉት 350 ሺህ የሚሆኑ ነዋሪዎች በአስቸኳይ መጠለያና የምድረ በዳውን ሙቀት ለመቋቋም የሚያስችላቸው ውሃ ያስፈልጋቸዋል ይላል ከፍተኛው የስደተኞች ኮሚሽነር። የታጠቁ ቡድኖች የሀገሪቱ ማዕከላዊ ኖርድንና የሳህል ቀጠናዎችን እያመሱ በመሆናቸው ሰዎች የፍርሃትና የሰቀቀን ኑሮን እንደሚገፉ የስደተኞቹ አገልግሎት ጠቁመዋል። ጸጥታ ሁኔታ የተጠናከረ ቢሆንም አማጽያኑን ጥቃት ከማካሄድ አላገዳቸውም። በፖሊስና በወታደራዊ ኃይል፣ በሲቪሎች፣ በትምህርት ቤቶች፣ በጤና ማዕከሎችና በሌሎች የሀገሪቱ መሰረተ ልማቶች ላይ ጥቃት ማካሄዱን እንደቀጠለ ታውቋል። የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽነር ከሀገሪቱ ባለስልጣኖችና ከሌሎች የረድኤት ድርጅቶች ጋር በመተባበር ከመኖሪያቸው ለተፈናቀሉት በአስቸኳይ መጠለያና ሌሎች አስፈላጊ ረድኤቶችን ለማቅረብ እየጣሩ መሆናቸውን የአገልግሎቱ ቃል አቀባይ ባባር ባሎች ገልጸዋል። ይሁንና እነዚህ ነፍስ አድን እንቅስቃሴዎች በጸጥታ ጉድለት፣ በቀጣይ የገንዘብ የቁሳቁስና የሰራተኞች እጦት ምክንያት እየተሰናከሉ መሆናቸውን ባሎች መግለጻቸው አልቀረም። የምስራቅ አፍሪካዊቷ ሀገር ኬንያ ደግሞ ዓለም አቀፍ የጤና ድርጅት የጤና ጣቢያ አስተዳደርን አስመልክቶ ባወጣው መመሪያ መሰረት ከመላ የኮቪድ-19 በሽተኞች መካከል 14 ከመቶ የሚሆኑት ሆስፒታል ገብተው መታከም ብቻ ሳይሆን ኦክሲጅን ወይም ለመተንፈስ የሚያስችላቸው መሳሪያ ያስፈልጋቸዋል። በጠና የሕክምና ክፍል መታከም የሚያስፈልጋቸው የቫይረሱ በሽተኞች 5 ከመቶ ብቻ ቢሆኑም የብዙ የአፍሪካ ሀገሮች የጠና ሕክምና ክፍሎች አሁን ካሏቸው በሽተኞች በላይ ለማከም የሚችሉበት አቅም እንደሌላቸው ታውቋል። የኬንያ የጤና ጥበቃ ፌዴሬሽንና የጠና ሕመም ሕክምና ማህበር በገለጹት መሰረት ኬንያ ውስጥ 518 በጠና የታመሙ በሽተኞች የሚሰኙባቸው አልጋዎች አሉ። ሆኖም ሁሉም በተሟላ ይሰራሉ ማለት እንዳልሆነ ተገልጿል። ከቅርብ ጊዜያት ወዲህ የአይሲዩ ማለት የጠና ህመም ህክምና ክፍሎቻቸውን ባሰፉ የሪፈራል ሆስፒታሎች ሳይቀር ከሰራተኞች እጥረት የተነሳ በአስተማማኝ ሁኔታ ጥቅም ላይ የሚውሉት የተወሰኑ አልጋዎች ብቻ መሆናቸውን በናይሮቢ ዩኒቨርሲቲና በኬንያታ ብሔራዊ ሆስፒታል በአንስቴዣ ወይም በማደንዘዣ መድኃኒት የተሰለጠኑት ቶማስ ቾኮዌ ገልጸዋል።
You get a pandemic like now and you suddenly realize you require ICU specialists. You don't
አሁን በዓለም አቀፍ ደረጃ የተከሰተው ወረርሽኝ ሲመጣ በጠና ህመም በሽተኞች ህክምና የሰለጠኑ ልዩ ሐኪሞች እንደሚያስፈልጉ ትረዳለህ። እንደዛ አይነት ሐኪሞችን በአንድ ሌሊት ማሰልጠን አይቻልም። በረጅም ጊዜ የሰለጠኑ ልዩ የጠና ህሙማን ሊያክሙ የሚችሉ ሐኪሞች የህክምና ክፍልህ አካል ሆነው መቆየት አለባቸው ሲሉ ቶማስ ቸኮይ አስረድተዋል። ኡጋንዳ 55 በጠና የታመሙ በሽተኞች የሚተኙባቸው አልጋዎች እንዳሏት የማካራር ዩኒቨርሲቲ ባለፈው የካቲት ወር ባቀረበው ጥናት ገልጿል። ደቡብ ሱዳን ደግሞ 24 አልጋዎችና 4 ለመተንፈስ የሚረዱ መሳሪያዎች እንዳሏት ታውቋል። አድማጮች፣ በአንዳንድ የአፍሪካ ሀገሮች የኮሮና ቫይረስ ህክምና ይዘት እንደሚመለከት የቀረበው ዘገባ ላይ ያበቃ። ሳምንት በሌላ ርዕስ እንገናኝ። በደህና ቆዩ።
የተከበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ከእኛ ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም፣ በደህና ደሩ።